ይህ የአሜሪካ ድምፅ ሬዲዮ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 1 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ፕሬዚደንት ትራምፕ ሰሞኑን በመደዳ ተኩስ ጥቃቶች 31 ሰዎች የተገደለባቸውን ከተሞች እየጎበኙ ናቸው።
ድምፅ አናገኝም የሚባል ነገር መስማት አልፈልግም። በ1964 ዓመተ ምህረትም እኮ የጥቁሮችን የመምረጥ መብት ያረጋገጠው ድንጋጌ የወጣ ጊዜ በቂ ድምፅ አልነበረም። ድምፅ እንዲኖረን እናደርጋለን። ጫና በማሳደር ነው፣ በግፊት ነው የምናገኘው።
የጠበቀ የጦር መሳሪያ ሕግ እንዲወጣ ከሚጎተጉቱ መካከል አንዷ የሆኑት የባለቀለም ሰዎች ማበልጸጊያ ብሔራዊ ኅብረት መሪ ሼርሊን አይፊል ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች።
በሌትናንት ጀነራል ልዑል ፋሐድ ቢን ቱርኪ ቢን አብዱልአዚዝ የሚመራ ከፍተኛ የሳውዲ አረቢያ ልዑክ ትላንት አስመራ ላይ ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝቶ ስለ ቀይ ባህር ቀጠና ጸጥታ ጉዳይ መነጋገራቸውን ሻባይት የተባለው የኤርትራ መንግስት ድረገጽ ገልጿል። ልዑሉ ጸረ አሸባሪነት የተባለው የጥምረት ኃይሎች አዛዥ ናቸው። የኤርትራ ሚዲያ ስብሰባው የኤርትራንና የሳውዲ አረቢያን የጋራ ግንኙነት በማዳበርና በቀይ ባህር ቀጠና ጸጥታ ጉዳይ ላይ ያተኮረ ነበር ከማለት በስተቀር የሰጠው ዝርዝር ዘገባ የለም። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሜዲትራኒያን ባህር ላይ ፍልሰተኞችን ከአደጋ ለማትረፍ የሚንቀሳቀሱ ጀልባዎችና ሰዎች ላይ ከባድ ቅጣት ለመጣል የኢጣሊያ ፓርላማ ያሳለፈው ውሳኔ ያሰጋ መሆኑን አስታወቀ። ሊሳ ሽላይን ከድርጅቱ ጽህፈት ቤት ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የግል የበጎ አድራጎት ድርጅቶች ባህሩ ላይ አደጋ ለተደቀነባቸው ስደተኞችና ፍልሰተኞች እንዳይደረስላቸው ለመከልከል የታለሙ ለውጦችን ነው የኢጣሊያ ፓርላማ ዛሬ አጸደቀው። ወግ አጥባቂው የአገር አስተዳደር ሚኒስትሩ ማቴዮ ሳልቪኒ ያቀረቡት አዲሱ ህግ ኢጣሊያ የባህር ክልል የሚገቡ የግል ነፍስ አድን ጀልባዎች 1.1 ሚሊዮን ዶላር ይቀጣሉ፣ ደግሞም ጀልባዎቹ በቁጥጥር ስር ይውላሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ቻርሊ ያክስሊ አዲሱ የኢጣሊያ ህግ የአውሮፓ ሀገሮች እንደዚያ ያሉትን የነፍስ አድን ተልእኮች ባቆሙበት በአሁኑ ጊዜ የግል የበጎ አድራጎት ድርጅቶች ፍልሰተኞችን እንዳይረዱ የሚከለክል በመሆኑ እጅጉን አሳሳቢ መሆኑን ይናገራሉ።
NGOs play an invaluable role in saving the lives of refugees and migrants attempting the dangerous to Europe.
መንግስታዊ ያልሆኑ ድርጅቶች በአደገኛው ባህር አቋርጠው አውሮፓ ለመግባት የሚሞክሩ ስደተኞችንና ፍልሰተኞችን ህይወት ለማዳን ታላቅ ሚና ይጫወታሉ። ያ ቁርጠኛነታቸውና ሰብአዊነታቸው በወንጀል ሊያስቀጣቸውም ኖር ሊሆንባቸውም አይገባም። የነርሱም ሆነ የንግድ መርከቦች ከሞት ያዳኗቸውን ፍልሰተኞች ለሊቢያ የጠረፍ ጥበቃ እንዲያስረክቡም ሆነ ሊቢያ ላይ እንዲያወርዷቸው ሊታዘዙም አይገባም።
ፍልሰተኞችና ስደተኞች በጅምላ ወደሚታሰሩባቸው የሊቢያ ማቆያ ጣቢያዎች መመለሱ ለጥቃት ያጋልጣቸዋል ብሏል UNHCR። ይህ በዚህ እንዳለ ዓለም አቀፍ የፍልሰት ድርጅት IOM እንዳስታወቀው ከትናንት በስቲያ ሰኞ 49 ፍልሰተኞች ኢጣሊያዋ ወደብ ከተማ ላምፒዱሳ ደርሰዋል። የIOM ቃል አቀባይ ጆል ሚልማን እንዳሉት ጀልባቸውን ያጀቡ የመንግስት አካላትም ሆነ መንግስታዊ ያልሆኑ ድርጅት ጀልባዎች አልነበሩም።
We understand 46 of the 49 came from Cote d'Ivoire that survivors
ከ49ኙ 46ቱ የአይቮሪ ኮስት ሰዎች ናቸው። ሕይወታቸው ተርፎ የደረሱት ሰዎች እንደሚሉት ከአፍሪካ ጠረፍ ሲነሱ አብረዋቸው የተሳፈሩ 20 ሰዎች የደረሱበት ጠፍቷል።
በዚህ የአውሮፓውያን ዓመት በሰባቱ ወራት ውስጥ በሜዲትራኒያን ባህር ላይ ያለቁት ሰዎች ቁጥር 840 መሆኑን ያም የዚህን ሳምንቱን 20ዎቹን ሳይጨምር እንደሆነ IOM አስታውቋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሚጎበኙዋቸው በቅርቡ የጅምላ ተኩስ ከተከፈተባቸው ሁለት ከተሞች አንደኛው የሆነውን ዴይተን ኦሃዮን እየጎበኙ ነው። ዛሬ ከዋይት ሃውስ ቤተ መንግስት ከመነሳታቸው በፊት በመሳሪያ ቁጥጥር ላይ በጣም ጥሩ በሆነ ውሳኔ ላይ እንደርሳለን ብለው ነበር። ይሁንና መሳሪያ የሚገዙትን ሰዎች የጀርባ ታሪክ ማጥናት ያስፈልጋል የሚል እምነት ቢኖራቸውም ስለ መሳሪያ እገዳ የፖለቲካ ፍላጎት የለም ብለዋል ፕሬዚዳንቱ። ፕሬዚዳንቱ የሚያሰሙት ጸረ ፍልሰት ልፈፋ በሀገሪቱ ለሚታየው መርዛማ ድባብ አስተዋጽኦ አድርጓል። ግለሰቦች በገበያ ማዕከላት፣ በሙዚቃ ትርኢት፣ በመዝናኛ ቦታዎችና በእምነት ቦታዎች የጅምላ ግድያ እንዲፈጽሙ አበራቷል የሚለውን ነቀፌታ ፕሬዚደንት ትራምፕ አስተባብለዋል። ከባለቤታቸው ቀዳማዊት እመቤት ጋር ሆነው አይሮፕላን ላይ ከመሳፈራቸው በፊት ንግግሬ ሰዎችን ያቀራርባል እንጂ አይከፋፍልም ብለዋል። በአፍጋኒስታን መዲና ካቡል በሚገኘው የፖሊስ ጽህፈት ቤት አጠገብ ዛሬ መኪና ውስጥ የተጠመደ ከባድ ቦምብ ፈንድቶ ቢያንስ 14 ሰዎች መገደላቸውን የሀገሪቱ ባለሥልጣኖች ገልጸዋል። በፍንዳታው 145 ሰዎች እንደቆሰሉ፣ ከእነሱም 92 ሲቪሎች መሆናቸውን ምክትል የአገር አስተዳደር ሚኒስትር ሆሸል ሳዳት ገልጸዋል። ታሊባን የአፍጋኒስታን ፖሊስ ማሰልጠኛ ማዕከል ባለው ቦታ ላይ ጥቃት ማድረሱን ወዲያውኑ ተናግረዋል። ፓኪስታን ከህንድ ጋር ያላትን መላ የዲፕሎማሲያዊና የንግድ ግንኙነትን ዛሬ ከቀነሰች በኋላ በኢስላማባድ ከፍተኛ የህንድ ኮሚሽነር አባላት ህንድና አባራለች። ህንድና ፓኪስታን ይገባናል የሚሉት ካሽሚር ክልል የነበረውን ልዩ ቦታ ህንድ በመሻሯ ነው ፓኪስታን እርምጃውን የወሰደችው። ውሳኔው የተወሰደው ከፍተኛ የፓኪስታን ባለሥልጣናችንና ወታደራዊ መሪዎችን ያካተተ ብሔራዊ የጸጥታ ኮሚቴ ባካሄደው አስቸኳይ ስብሰባ ላይ መሆኑን የፓኪስታን ኦፊሴላዊ መግለጫ ጠቁመዋል። የህንድ መንግስት በግሉ ለወሰደው ህገ ወጥ ተግባር ምላሽ ነው ይላል መግለጫው። ፓኪስታን ከህንድ ጋር ያሏትን ሌሎች መሰናዶዎችን ታያለች። የካሽሚርን ጉዳይ ወደ ተባበሩት መንግስታት ድርጅትና ወደ ጸጥታው ምክር ቤት ታቀርባለች ሲልም መግለጫው አውስቷል። ህንድ እንደ አውሮፓ አቆጣጠር በ1949 ዓ.ም በወጣው ህገ መንግስቷ ላይ ለጃሙና ለካሽሚር የውስጥ አስተዳደር መብት የሚሰጥ ልዩ አንቀጽ አስፍራለች። በሰፈረው አንቀጽ መሰረት የካሽሚር ክልል የራሱ ህገ መንግስትና ባንዲራ የማውጣት ከውጭ ጉዳይ፣ ከመከላከያና ከኮሚኒኬሽንስ በስተቀር በሌሎች ነገሮች ሁሉ በነጻነት የመስራት መብት አለው። ይሁንና በሂንዱ ብሔረተኛ የሚመራው የህንድ መንግስት ባለፈው ሰኞ የሀገሪቱ ህገ መንግስት የሰፈረውን አንቀጽ ሰርዟል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ደቡብ ኮሪያ በግዛቷ ላሉት የዩናይትድ ስቴትስ ወታደሮች የወጪ ድርሻዋን ከፍ ለማድረግ መስማማቷን ፕሬዚደንት ዶናልድ ትራምፕ ጠቁመዋል። ደቡብ ኮሪያ ራሷን ከሰሜን ኮሪያ ለመከላከል ስትል የበዛ ገንዘብ ለዩናይትድ ስቴትስ ለመክፈል ተስማምታለች ሲሉ ትራምፕ ዛሬ በትዊተር ገልጸዋል። ትራምፕ ስለ ገንዘቡ ልክ ባይገልጹም ከሶል ጋር ስለ ገንዘብ ድርሻ ድርድር ተጀምሯል ብለዋል። ደቡብ ኮሪያ ግን ስለ ጉዳዩ የሚደረገው ንግግር ገና ይጀመራል ብላለች። በመጨረሻም በምስራቅ ኡክራይን ላይ በተከፈተ ተኩስ 4 የኡክራይን ወታደሮች በመገደላቸው የሀገሪቱ ፕሬዚደንት ቮልዲሚር ዜሌንስኪ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በስልክ መነጋገራቸውን ገልጸዋል። ወዲያውኑ ነው ስልክ የደወልኩላቸው። ይህ ወደ ሰላም ሊያቀርበን አይችልም አልኳቸው ሲሉ ዜሌንስኪ ዛሬ ኪቭ በተደረገው ጋዜጣዊ ጉባኤ ተናግረዋል። በሞስኮ የሚደገፉት ተገንጣዮች ህዝባችንን መግደል እንዲያቆሙ እንዲነግሯቸው ለፑቲን ጥሪ አቅርቤያለሁ ሲሉም አክለዋል። ፑቲን የገቡላቸው ቃል እንዳለና ቆይቶ የሚገለጽ መሆኑን የዩክራይን ፕሬዚደንት ገልጸዋል። ሞስኮ ስለተባለው የስልክ ጥሪ የተናገረችው ነገር የለም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ቮይስ ኦፍ አሜሪካ
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በናይል ሳት ቪኦኤ 24 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 1 2011 ዓ.ም ምሽት ፕሮግራም ነው። ስርጭታችንን በአሃዱ ራዲዮ 94.3 ላይም ማዳመጥ ትችላላችሁ።
ከአብሮነት ከአንድነት እና ተመሳሳይ ፍላጎት ያለን ሰዎች በሐሳብ ለሰውነታችን ልናሟላው የሚገባውን ነገር ወደ ጎን እየተው በተወሰነ ማንነት ዙሪያ የማተኮር ነገር እናያለን። ስለዚህ ይሄ ለሀገራችን አንድነት እድገት እና የሰለጠነ ፖለቲካ የራሱን አሉታዊ አስተዋጽኦ እያበረከተ መምጣቱን መመልከት እንችላለን።
ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የሕግና የአስተዳደር ትምህርት ኮሌጅ የሰብአዊ መብቶችና የፌዴራሊዝም መምህር ዛሬ በተካሄደ አንድ የውይይት መድረክ ላይ ከተናገሩት የተቀነጨበ ነው። ዘገባ አለን።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በሐዋሳ ከተማ ውስጥ የበረታ የስርዓት አልበኝነት መኖሩን ገልጾ የሕግ የበላይነትን የማስከበር ስራ እየሰራ መሆኑንም ጊዜያዊ ወታደራዊ እዝ አስታውቋል። እዙ ዛሬ ከተመረጡ የህብረተሰቡ ተወካዮች ጋር በሐዋሳ ላይ መወያየቱ ተገልጿል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል።
ክቡራትና ክቡራን አድማጮች፣ አሁን አዳነች ያነበበችው መግቢያ በሚቀጥለው ዘገባ ይቀርባል። አሁን ወደ ተከታዩ የዕለቱ አብይ ርዕስ ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን በመደዳ የተኩስ ጥቃቶች 31 ሰው የተገደሉባቸውን የማዕከላዊ ምዕራቧን ኦሃዮ ከተማ ዴይተንና የደቡቧን ቴክሳስ ግዛት ኤልፓሶን እየጎበኙ ናቸው። ዛሬ ጥቃቶቹ በሁለቱም ከተሞች ውስጥ የተከፈቱት 24 ሰዓት ባልሞላ የጊዜ ልዩነት ነው። ዴይተን ላይ የገዳዩን የራሱን እህት ጨምሮ 9 ሰው ተገደለ። ከሜክሲኮ ጋር በምትዋሰነዋ ኤልፓሶ ደግሞ 22 ሰው። ፕሬዚደንት ትራምፕ ሁለቱንም ከተሞች እየጎበኙ ያሉት በነፍስ ወከፍ የጦር መሳሪያ ሽያጭና ዝውውር ላይ የጠበቀ ቁጥጥር እንዲደረግ አሜሪካውያን አበርትተው እየወተወቱ ባሉበት ጊዜ ነው። ፕሬዚደንቱ ራሳቸውም የመግቢያና የመኖሪያ ፍቃድ በሌላቸው ፍልሰተኞችና ስደተኞች ላይ የሚያወርዷቸው ዘለፋ አዘል ንግግሮችም ከብዙዎች ውግዘትና ቁጣን እያስከተሉባቸው ነው። ትናንት ዋይት ሃውስ ደጅ ላይ የወጡ የጠንካራ የመሳሪያ ቁጥጥር ተሟጋቾች በዴሞክራቶች የበላይነት የተሞላው የዩናይትድ ስቴትስ የሕግ መምሪያ ቀደም ሲል ያጸደቀውን የሕግ ረቂቅ በሪፐብሊካን አብላጫ መቀመጫ የተያዘው የሕግ መወሰኛ ምክር ቤት እንዲያጸድቀው ሲጠይቁ ውለዋል። ያ የተወካዮች ምክር ቤት የሕግ ረቂቅ የነፍስ ወከፍ የጦር መሳሪያ ከጠብ መንጃ ማሳያ ትርኢቶችና ከኢንተርኔት የሚሸምቱትን ጨምሮ ከመግዛታቸው በፊት በሁሉም ላይ የማንነትና የዳራቸው ፍተሻና ጥናት እንዲደረግ የሚያስገድድ ድንጋጌ ሐሳብን የያዘ ነው። የባለ ቆዳ ቀለም ሰዎች ማበልጸጊያ ብሔራዊ ኅብረት ወይም በምሕፃር NAACP የተባለ የሚጠራው ማኅበር የሕግ መከላከያ ፈንድ ፕሬዚደንት ሸርሊን አይፊል የሕጉን ረቂቅ ሐሳብ አጥብቀው ከሚደግፉ ሰዎች መካከል ናቸው።
I don't want to hear we don't have the votes. We didn't have the votes in 1964 for the Voting Rights Act.
ድምጽ አልናገኝም የሚባል ነገር መስማት አልፈልግም። በ1964 ዓመተ ምህረትም እኮ የጥቁሮችን የመምረጥ መብት ያረጋገጠው ድንጋጌ የወጣ ጊዜ በቂ ድምጽ አልነበረም። በተወካዮች ምክር ቤት ውስጥ የሚበቃ ድምጽ ተገኝቶ አያውቅም። ይህንን ቃል መስማት አልፈልግም እኔ። ድምጽ እንዲኖረን እናደርጋለን። ጫና በማሳደር ነው፣ በግፊት ነው የምናገኘው። ያንን ግፊታችንን ለማበርታት ደግሞ ጊዜው አሁን ነው።
ፕሬዚደንት ትራምፕ በሁለቱ ከተሞች ላይ የደረሰውን አስደንጋጭና አሳዛኝ አደጋ አስመልክተው ከትናንት በስቲያ ሰኞ ንግግር ሲያደርጉ ለእንዲህ አይነት የጭፍጨፋ አድራጎቶች ምክንያት ብለው በአጽንኦት ከጠቀሷቸው ጉዳዮች መካከል የአእምሮ ጤና መታወክንና ሁከት የበዛባቸውን የቪዲዮ ጨዋታዎች አንስተዋል። በመላ ሀገሪቱ ውስጥ ማንንም እየተነሳ መሳሪያ የመግዛትና የመያዙን ነጻነት ጉዳይ ግን ቸል ብለውታል። በተለይ ከፍተኛ አቅም ያላቸው የመደዳ ተኩስ የግንባር ጥቃት መክፈቻ መሳሪያዎችን የግል ባለቤትነት በተመለከተ ይህ የትራምፕ ንግግር በአንድ የምሽት መዝናኛ ውስጥ 9 ነዋሪዎቻቸው የተገደሉባቸውን የዴይተን ከተማ ከንቲባ ናን ዌልን በእጅጉ አሳዝኗል።
በሰጡት አስተያየት አዝኛለሁ። ማለት የሚጠበቅባቸውን ሳይሉ ቀርተዋል። የመሳሪያን ጉዳይ ያነሱት አንድ ጊዜ ብቻ ነው። ፕሬዝዳንቱ ባለፉት ጥቂት ዓመታት ውስጥ የጦር መሳሪያ ችግሮችን አስመልክቶ ከሚያሰሙት ንግግር በእውነቱ እምነታቸው ምን እንደሆነ እንኳን የሚያውቁ አይመስለኝም።
ደቡባዊቷ ኤልፓሶ ውስጥ በአንድ የገበያ ማዕከል ውስጥ በነበሩ ሰዎች ላይ መደዳ ተኩስ ከፍቶ 22 ሰው የፈጀው ጥቃት አድራሽ አደጋውን ለመጣል ከመነሳቱ ከጥቂት ሰዓታት በፊት የነጭ የበላይነትን የሚሰብክ ምንጫቸው ላቲን አሜሪካ በሆነ ሰዎች ወይም በሂስፓኒኮች ላይ እጅግ የበረታ ጥላቻ እንዳለው የሚገልጽ ጽሑፍ ኢንተርኔት ላይ አውጥቶ ነበር። ፕሬዚደንት ትራምፕ በከትናንት በስቲያው ንግግራቸው እንዲህ አይነቶቹን ሐሳቦችና ቃላት እንደሚያወግዙ ተናግረዋል። ይሁን እንጂ ራሳቸውም ቢሆኑ ቀደም ሲል ባደረጓቸው ንግግሮቻቸው እንዲሁ አይነት አመለካከቶችን ሲያንጸባርቁና ሲዘሩ ቆይተዋል እያሉ የሚነቅፏቸውና ቁጣቸውን የሚገልጹባቸው ሰዎች ጥቂት አይደሉም። ከእንደዚያ አይነት የፕሬዚደንቱ መድረኮች መካከል የዛሬ 6 ወር አካባቢ እዚያቹ ኤልፓሶ ከተማ ውስጥ የነበራቸውን ከሜክሲኮና ከሌሎችም የላቲን አሜሪካ ሀገሮች የሀገራቸውን ድንበር እያቋረጡ የሚገቡ ወንጀለኞችን እከላከልበታለሁ የሚሉትን የድንበር ላይ የግንብ አጥር እንደሚያቆሙ በድጋሚ ያረጋገጡበትን መድረክ ያስታውሳሉ ወቃሾቻቸው።
Walls work. Actually, there's nothing like them for what we're talking about. We want to stop.
የግንባጥሮች ይሰራሉ። በመሰረቱ የተነጋገርን ላለንበት ችግር የነሱን ይhall የሚሰራ ሌላ ምንም ነገር የለም። አደንዛዥ እጾችና ቅመማ ቅመምን ማስቆም አለብን። አሸጋጋሪዎችን ማቆም እንፈልጋለን። ወንጀለኞችን ወዲህ ከመምጣት ማቆም እንፈልጋለን። አጥሮች ህይወት ያድናሉ። አጥሮች የማይገመት ቁጥር ያላቸውን ህይወቶች ያድናሉ።
ለመጪው ምርጫ ዲሞክራቲክ ፓርቲውን ወክለው ለፕሬዝደንትነት ለመወዳደር እየተፎካከሩ ያሉት ቀድሞ የዚያቹ የኤልፓሶ ከተማ ህዝብ እንደራሴ ሆነው በኮንግረስ ውስጥ ያገለገሉት ቤቶ ኦሮርክ በትራምፕ ላይ የመረረ ቅሬታ ያሰሙ ናቸው። እንዲያውም በእነዚያ ጸረ ፍልሰተኛ ንግግሮቻቸው ምክንያት ወደ ከተማችን እንዲመጡብን አንፈልግም ብለዋል።
There's a very real consequence to this. We've seen hate crimes on the rise in this country.
መዘዙ እኮ ብዙ ነው። በዚህች ሀገር ውስጥ በጥላቻ የታጨቁ ወንጀሎች እየበረከቱ መጥተዋል። ባለፉት 3 ዓመታት በእያንዳንዳቸው ውስጥ አይተናቸዋል። ሌላ ተጨማሪ ማረጋገጫ የሚፈልግ ካለ ባለፈው ቅዳሜ የተፈጸመው አድራጎት ፕሬዝዳንቱ ምን እንደፈጠሩ ለማሳየት በቂ ማስረጃ ነው። እና አሁን ይህን ችግር እስኮዳኛው ለመፍታት የሚያስችል አንዳች ገንቢ መላ ይኖራቸዋል ብዬ የማምን ይመስላችኋል? በጭራሽ።
የኤልፓሶ ከንቲባ ዲማርጎ ግን ትራምፕ ወደ ከተማቸው ከሄዱ በደስታ እንደሚቀበሉና እንደሚያስተናግዷቸው ቀድመው ተናግረዋል። በነገራችን ላይ ፕሬዚደንቱ ሰሞኑንና በዛሬውም የሁለቱ ከተሞች ጉብኝቶቻቸው ወቅት ለጦር መሳሪያ ሁከት የአእምሮ ጤና መቃወስን ችግር እንደ ሰበብ አድርገው ደጋግመው መናገራቸውን የአሜሪካ የሥነ ልቦና ማኅበር አጥብቆ አውግዟል። የአእምሮ ጤና ችግር ያለባቸው ሰዎች ራሳቸው የእንዲህ አይነት ሁከቶች ቀዳሚ ተጋላጭና ተጎጂዎች መሆናቸውን ማኅበሩ አስታውቆ የፕሬዝደንቱ ንግግሮች ሕሙማኑ ሊያገኙ የሚገባቸውን ትኩረትና ሕክምና እንዳያገኙ በየማኅበረሰቦቻቸው ውስጥም ለመገለልና ለተጨማሪ ጥቃት እንዲዳረጉ ሁኔታዎችን የሚያመቻች ነው ብሏል።
ሰለሞንን ለዘገባው እናመሰግናለን። የአሜሪካ ድምፅ መጽሔትን ነው እየሰማችሁ ያላችሁት። የትንታኔው ክፍል ይቀጥላል።
ቀደም ሲል ወደ ተዋወቀው ዘገባ እናልፋለን። ከሐዋሳ የደረሰን ነው። በሐዋሳ ከተማ ውስጥ የበረታ የሥርዓት አልበኝነት ችግር መኖሩንና ሕግንም የማስከበር ሥራ እየሠራ መሆኑን ጊዜያዊ ወታደራዊ እዝ አስታውቋል። እዙ ዛሬ ከተመረጡ የኅብረተሰብ ተወካዮች ጋር ሐዋሳ ላይ መወያየቱ ተገልጿል። ዮናታን ዘብዲዮስ ተጨማሪ አለው።
የክልሉና የአዋሳ ከተማን የጸጥታ ዘርፍ እየመራ ያለው ወታደራዊ እዝ ዛሬ ከአዋሳ ከተማ ነዋሪዎች ጋር በአካሄደው ውይይት ላይ የተገኙት የአዋሳ ከተማ ነዋሪ አቶ አስቻለው ዶይሼ የከተማው ነዋሪ ሰላሙና የከተማውን ጸጥታ የመጠበቅ ኃላፊነት አለበት ብሏል። የሲዳማ ህዝብም በአዋሳ ከተማና በዞኑ ከሐምሌ 11 2011 ዓ.ም ጀምሮ የተፈጠረው የጸጥታ መታወክ ያስከተለው ጉዳት በአንድም ሆነ በሌላ በኩል ልጆቻቸው የፈጸሙት በመሆኑም ኃላፊነት መውሰድና ይቅርታ መጠየቅ አለባቸው ሲሉ ተናግሯል። መከላከያ ሰራዊትና የጸጥታው ኃይል በአዋሳ ከተማና በዞኑ መረጋጋት እንዲፈጠር ብሎም ሁከትና ረብሽ ለማስወገድ የወሰደው በትዕግስት የተሞላ እርምጃ የሚያስመሰግነው መሆኑን ገልጸው የተፈጠረውን የጸጥታ ችግር በተመለከተ ክልሉን የሲዳማ ዞንና የአዋሳ ከተማ የመንግስት የስራ ኃላፊዎችን ኃላፊነታቸውን አልተወጡም ሲሉ ይከሳሉ።
ሌላም የመጡ እንበል የሲዳማም ልጆች የሌላም የሆኑ የእኛም ልጆች ነጻ የሆኑበትና ሲዳማን አይገልጽም ብለን የምንከላከልበት አንደበት የለንም። የእኛውም የሌላውም ለዚህ የተሰማሩ ናቸው። ያሰማራቸው ክፍል ማ እንደሆነ ከእኛ የበለጠ ልታውቁ ይችላላቸው። እኛም የራሳችን ግምት አለን ቆመን ባናየ እንኳን። ግን ይህንን ለመግታት እውነቱን ለመናገር እነዚህ የአስተዳደር ኃይሎቻችን በእውነት መቆጣጠር ይችሉ ነበር።
ሌላ የውይይቱ ተሳታፊ የሆኑት ሀጂ ሀሺም ሁሴን በበኩላቸው የተፈጠረው የጸጥታ ችግርና ጉዳቱ የሲዳማን ህዝብ አይወክልም፣ ሰላምና መረጋጋት የማይፈልጉ ወገኖች እየፈጸሙት ድርጊት ነው ብሏል። የታሰሩ ሰላማዊ ናቸው ያሏቸው ግለሰቦችና ምሁራን ጉዳያቸው ተጣርቶ እንዲፈቱም ጠይቀዋል።
በዋናነት ሰላም ያለው ህዝቡ ጋር ነው። ህዝቡ የራሱን ሰላም የራሱ ሊጠበቅ ይገባል። ሰላሙ እርስ በራሳችን ሰላማችን ከጠበቀን እኔ ቀበሌን ከጠበቅኩኝ መንደረን ከጠበቅኩኝ ሌላውም ልክ በዛው ልክ ሰፈሩን ከጠበቀ አጥፊውንም ማን እንደሆነ ለይተን እዛ ሰፈር ውስጥም ነው ቀበሌ ውስጥም ተጠያቂ ማን ነው የሚለው ነገር ከኛ ነው እንግዲህ የሚወጣው። ባለፈው የተከሰተው 11/11 ላይ የተከሰተው ነገር በሰላማዊ መንገድ መመለስ ሲገባው በኃይል ሲዳማ የማይወክል ሲዳማ ጠይቆ ሌላ ኃይል ገብቷል። አሁን ትምህርት ይወስደናል። በዚህ የተፈጠረው ነገር ትምህርት ይወስደናል። ከአሁኑ በኋላ እንደ ድሮ ወደ ድሮችን መመለስ ያስፈልጋል።
ከተሳታፊዎች ዘንድ ኮማንድ ፖስቱ እንዲወጡ ፍላጎት የሚያሳይ ሰዎች ሀሳባቸውን የሰጡ ሲሆን፣ በአንጻሩ ደግሞ እንዲቆዩና ሰላምን እንዲያረጋገጡ የፈለጉ አስተያየት ሰጪዎችም እንደነበሩ ታዝበናል። በውይይቱ ላይ የተገኙት ወይዘሮ ገነት ጋቢሳ ሰላም በማስከበርና ወንጀለኞችን ለሕግ በማቅረብ ረገድ የወታደርና የሕዝቡን ሚና አስመልክተው በሰጡት አስተያየት ሕዝቡ ሰላም ፈላጊና አቃፊ ነው፣ ችግር ፈጣሪው ሌላ ኃይል ነው ሲሉ ተናግሯል።
ኮማንድ ፖስቱ ማለት በዚህ በሐዋሳ ከተማ ውስጥ ቅድም አንድ ጓድ አንስተዋል የሚኖር አይደለም፣ የራሱ ተልዕኮ ያለው ነው። ሕዝቡ ግን ከተማውን ነቅቶ በደንብ መጠበቃል። ይህ ኃላፊነት የህዝብ ነው። ከነቅድሙ የሚነሱ ነገሮች አሉ። ከዚህ በፊት እኮ በርካታ ነገሮች በከተማችን ውስጥ ሲነሱ እስከ ታች በመንደር በጎጥ ህዝቡ እየተደራጀ ከከተማ ውጭ የመጡ ጸጉረ ልውጦች አሉ በከተማችን ውስጥ ገቡ ተብሎ ዘራፊ ገብቷል እየተባለ ህዝቡ እየተወያየ ከተማውን እየጠበቀ እዚህ ያደረሰ ህዝብ ነው። አሁንም ቢሆን እኔ ህዝቡ ይችላል ነው የምለው። አሁን ባለንበት ደረጃ ላይ ከተማችን ተረጋግቷል። ምንም የሚያሰጋ ነገር እኔ ያለ አይመስለኝም። ህዝቡ አሁን ኮማንድ ፖስቱ ቢሄድም እኔ ህዝቡ ከተማውን ከጠበቀ ይችላል የሚል ሙሉ እምነት አለኝ። በጋራ ሆነን ከተማውን የምንጠብቅ ከሆነ ህዝቡ እንደ ቀድሞ አይነት ትብብር አሳይቶ እያንዳንዱን መንደር የሚያይ ከሆነ ከተማው ወደ ሰላም ጎዳና ይመጣል የሚል ነገር አለኝ።
በሀሳቡ እንደማይስማሙ በሰጡት አስተያየት ያረጋገጡት የአዋሳ ከተማ ወታደራዊ እዝ ሰብሳቢ ኮሎኔል ተክለ ብርሃን ገብረ መድን ጥፋተኞችን ለመሸፈን የሚደረገው ጥረት አስፈላጊ አለመሆኑን ተናግሯል።
ሁለተኛ አሁን ያለ ችግር ለሲዳማ አይወክልም የሚላል፣ ምክንያቱም ከሌላ የመጣ ሰውም አለ የሚላለና ይህ ምንድን ነው ችግር ያለው? በሲዳማ ውስጥ ነው። ቤት የተቃጠለም በሲዳማ ውስጥ ነው። መኪና መንገድ የሚቋረጥ ያለም በሲዳማ ውስጥ ነው። ቤት የሚፈርስ ያለም በሲዳማ ውስጥ ነው። ያውን ብቻ አይደለም እናየው፣ እኛ በአካል ስለነበር ነው እዚህ። ማንኛውም ሰው ችግሩ መቀበል ያለ መቀበል የራሱ ኃላፊነት ነው ሊሆን የሚችለው። በግልጽ መነጋገር እኮ ነው። መሸፋፈን መኖር የለብንም እኛ የምንሸፍነው ስለሌለ ማለት እኔ ችግረኛ እኮ አንተ ችግረኛ ነው ብሎ የሚሰጠኝ ሰውን የሚቀበለው ካልሆነ በስተቀር ግን ሁለት ነገሮች አለ። እኔ 59 የተቀመጥኩት 49 የተቀመጥኩት ከዛ ሲዳማ ሰላም ነው ችግር የለውም። እሺ ሰላም ከሆነ ማን ነው ችግርተኛው? ሁሉን ነው። እኛ እንድንይዘው ከማድረግ አንጻርም ጭምር ነው ችግርተኛው። እኔ ከየትም ይምጣ ችግር የሚፈጥር ከሆነ ተክለ ብርሃን ችግር ፈጥረሃል ብሏችሁ ያዙን አምጥቡት ነው። እኛ እንድንይዘው ወይ ጠቁሙን ነው። አንድ ክፍለ ከተማ ይህንን ነው፣ አንድ ክፍለ ከተማ ይህንን የሚባል ነገርስ የለም። ምናት አዋሳ ችግር ከተፈጠረ ፈጣሪው እዚህ ሲዳማ ጥሩ ከሆነ ፈጣሪው ተክለብርሃን ብላችሁ ስጡን ነው። ምን ፈልጎች ናትኛ?
በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነትና የተለያዩ ወንጀሎች የተፈጸሙ መሆናቸውን ተናግረው ወታደራዊ እዙ የሕግ በላይነትን የማስከበር ስራ እንደሚሰራ አስታውቀዋል። በሐዋሳ ከተማ ሊከሰት የሚችለውን ከፍተኛ ጥፋት የጸጥታው መዋቅር ያለ ህብረተሰቡ ድጋፍ ብቻውን መመለስ ይችላል የሚል እምነት የለንም ያሉት ኮሎኔል ተክለ ብርሃን ነውጡን የማይደግፉ እንዳሉ ሁሉ ከህዝቡ መሃል በመህሪም ሆነ በተግባር የደገፉና የተሳተፉ መኖራቸውን ተናግሯል። አሁንም በቁጥጥር ስር ያሉ በነውጡ ውስጥ ተሳትፎ የነበራቸው ግለሰቦች መኖራቸውን ተናግረው ህገ ወጥ የወጣቶች አደረጃጀትም ሌላው የከተማው ህዝብ የስጋት ምንጭ መሆኑን ገልጿል። ወታደራዊ እዙ በየክፍለ ከተማው መቋቋሙና እስከ ቀበሌያቸው በመውረድ ህግ የማስከበርና የህብረተሰቡን ደህንነት የማስጠበቅ ተግባር እንደሚያከናውን ገልጸው በየአካባቢው ያሉ የከተማው ነዋሪዎች አጥፊዎችን በማጋለጥና አሳልፎ በመስጠት ከጸጥታው አካል ጋር ሊተባበር እንደሚገባም ተናግሯል። ከተማውን ወደ ቀድሞ ሰላማዊ እንቅስቃሴ ለመመለስ የፖለቲካ አመራሮች፣ የሃይማኖት መሪዎችና የአገር ሽማግሌዎችም ኃላፊነታቸውን በአግባቡ መወጣት እንዳለባቸው የተናገሩት ኮሎኔል ተክለ ብርሃን አባቶች ልጆቻቸው በመምከርና በመገሰጽ ኃላፊነታቸውን ሊወጡ ይገባል ብሏል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ህጋዊ የመኖሪያ ፈቃድ ሳይኖራቸው በባዕድ አገሮች በችግርና በእስር ቤት የነበሩ ቁጥራቸው ከ112,000 በላይ የሆነ ኢትዮጵያውያንን በአንድ ዓመት ውስጥ ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀ። ከነዚህ ውስጥ 24,000ዎቹ በየእስር ቤት ውስጥ እንደነበሩ ሚኒስቴሩ ገልጿል። በሌላ በኩል ዜጎች በህጋዊ መንገድ ወደ መካከለኛው ምስራቅ አገሮች ሄደው እንዲሰሩ በተደረገው ስምምነት የመጀመሪያ ዙር ተጓዦች ከቀናት በፊት ሳውዲ አረቢያ መግባታቸው ተነግሯል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ያነጋገረችው ጽዮን ግርማ ዝርዝር ዘገባውን ይዛለች።
የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው መስሪያ ቤታቸው በአንድ ዓመት ጊዜ ውስጥ ልዩ ትኩረት ሰጥቶ ባከናወነው ዜጋ ተኮር ስራ በተለያዩ ሀገራት የነበሩ 112,615 ዜጎችን ወደ ሀገር ውስጥ ማስገባቱን ገልጸዋል።
በዚህ በዜጋ ተኮር ዲፕሎማሲ ላይ በተለያዩ ሀገራት ያሉ በችግር ላይ የሚገኙ ዜጎቻችንን በፈቃደኝነት ወደ ሀገራቸው እንዲመለሱ የማድረግ ስራዎችን ነው እና ላይ የተጠቀሰው በዚህች ብቻ አልሆኑ በተለያየ መልክ ህጋዊ መኖሪያ ፈቃድ ሳይኖራቸው በተለያዩ ሀገራት የሚገኙ እዛ ሀገር መንግስት ከሀገር እንዲወጡ የተባሉ ዜጎችን ያጠቃልል ቁጥር ነው። ይሄ በአመት ውስጥ የተጠቀሰ ሌሎቹ ደግሞ በህገ ወጥ መንገድ እየኖራቸው ነው በሚል በእስር ቤት ውስጥ የነበሩ ከየሀገራቱ መንግስታት ተወካዮች ጋር በሚደረግ ድርድር ተፈተው እንዲመለሱ የተደረጉ ናቸው።
ከእነዚህ 112,615 ውስጥ 24,700ዎቹ እስር ቤቶች ውስጥ የነበሩ ሲሆኑ ቀሪዎቹ ህጋዊ መኖሪያ ፈቃድ የሌላቸውና በደረሰባቸው ችግር ምክንያት ወደ ሀገራቸው ለመመለስ የጠየቁ ናቸው። በህመም ላይ የነበሩ በዚህ ቁጥር ውስጥ ተካተዋል። ተመላሾቹ ከየት ከየት ሀገር እንደተመለሱ አቶ ነቢያት ያስረዳሉ።
ብዙዎቹ የጎረቤት ሀገሮች አሉ። በቁጥር ግን አብዛኛውን ቁጥር የሚይዘው መካከለኛው ምስራቅ በዋነኛነት ሳውዲ አረቢያ ነው። ሳውዲ አረቢያ የሚገኙ ዜጎች፣ ሌሎች ከየመን አካባቢ እንደዚሁ የተመለሱ ይኖራሉ። ከጅቡቲ፣ ከሊቢያን በተወሰነ ደረጃ፣ ሌሎች ደግሞ ከዚህ በደቡብ አፍሪካ አቅጣጫ በኬንያ፣ ከታንዛኒያ፣ ማላዊ እስከ ታች ድረስ እስከ ደቡብ አፍሪካ ባለው መስመር ውስጥ እንዲሁ በተለያዩ ህገወጥ አዘዋዋሪዎች ወደዚህ አካባቢ ሲንቀሳቀሱ የነበሩና እስር ቤት ውስጥ የነበሩ ተፈታ የመጡበት ስራ ነው።
በሌላ በኩል ባለፈው ሐምሌ ወር ብቻ ኢትዮጵያውያኑ ወደ መካከለኛው ምስራቅ አገራት አስከፊ የሆነ የበረሃ ላይ ጉዞ ሲያደርጉ ባህር ውስጥ እየሰጠሙ ሞተዋል። በጉዞ ላይም ከሶስትና ከአራት ጊዜ በላይ ከመሸጥ ጀምሮ ዘግናኝ የሆነ ጥቃት እንደሚደርስባቸው ይናገራሉ። እንደ ዓለም አቀፉ የፍልሰት ድርጅት IOM ሪፖርት መሰረትም ፍልሰተኞቹ አገር ውስጥ ከገቡ በኋላ ተመልሰው በዚህ አስከፊ ጉዞ ለመሻገር እንደሚሞክሩ ይፋ አድርጎ ነበር። እነዚህ የገቡት ስደተኞች ተመልሰው እንዳይወጡ የኢትዮጵያ መንግስት ምን ያደርጋል በሚል አቶ ነቢያት ተጠይቀዋል።
የውጭ ጉዳይ ሚኒስትር ችግር እየተካፈለ እንደመሆኑ እዚህ ሀገር ውስጥ ከክልሎች ጋር በተለይ በብዛት ልጆች ከሚወጡባቸው ክልሎችም ጋር በመመካከር ሰዎቹ ሳይንቀስሙ የዚህ እንዲህ አይነት ችግር እንዳይጋለጡ የተለያዩ ስራዎች እንዲሰሩ የጋራ ምክክሮች እየተደረጉ ይገኛል። በየጊዜው ዜጎች ለአደጋ እየተጋለጡ በርካታ የዜጎችን ህይወት እያለፈበት ያለ አጋጣሚ በመሆኑ ይህን ነገር ማስቀረትን መከላከል የሚቻለው በመሰረቱ ከዚሁ ካሉበት ቦታ ሳይነቀነቁ አደጋውን አስቀድሞ ማሳየት ሲቻል ነው። ግን ከዛም በላይ በዚህ ዜጎች እንቅስቃሴ ላይ የህገ ወጥ አዘዋዋሪዎች ሚና ከፍተኛ ነው። እነዚህ በህገ ወጥ መንገድ ዜጎች ወደ ተለያየ ቦታ እንዲንቀሳቀሱ የሚያደርጉ ደላሎች ከተለያየ ጥቅም በማግኘት ዜጎች የሚያጋጥማቸውን ነገር ሁሉ ነገር የተመቻቸ ነው በሚል የተሳሳተ መረጃ በመስጠት ለችግር እንዲያጋለጡ እያደረጉ ነው። በዚህ ረገድም የራሱን የቻለ ስራ እየተሰራ ነው። በአጠቃላይ ግን እነዚህ ችግር የሚያጋልጡ ነገሮችን የደንብ በዝርዝር አይቶ መፍትሄ ማስቀመጥ የሚያስፈልግ ነው የሚሆነው። ይሄ ደግሞ በዚያ ተቋም ብቻ ሳይሆን በተለያዩ የሚመለከታቸው አካላት በኩል ልዩ ትኩረት ሊሰጡ የሚገባ ጉዳይ ነው።
በዚህ አስቸጋሪና አስከፊ ህገ ወጥ የበረሃ መንገድ ተጉዘው ወደ መካከለኛው ምስራቅ አገራት ለመጓዝ ከሞከሩት ውስጥ ባለፈው ሳምንት ከዘጠና በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ የነበረች የአሳ ማስገሪያ ጀልባ በመሰባበሯ ለጠና ረሃብና ጥም መጋለጣቸውንና አንዳንዶቹም በተስፋ መቁረጥ ጭምር ራሳቸውን ወደ ባህሩ ወርውረው ለህልፈት መዳረጋቸውን ዓለም አቀፉን የፍልሰተኞች ድርጅት አይኦኤምን ጠቅሰን መዘገባችን ይታወሳል። በተጨማሪም ሐምሌ 18 ቀን ከሊቢያ ጠረፍ አቅራቢያ ሜዲተራኒያን ባህር ላይ በጀልባ ተሳፍረው ከነበሩ 250 ያህል ስደተኞች ውስጥ 150 ያህሉ መስጠማቸውን የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR አስታውቆ ነበር። 147ቱ ስደተኞች በአሳ አስጋሪዎች እርዳታ ህይወታቸው መትረፉንና አብዛኞቹም የኤርትራና የሱዳን ዜጎች መሆናቸውንም አስታውቆ ነበር። ይሁንና በዛሬው ዕለት የሀዘን መግለጫ ያወጣው የትግራይ ክልል ኮሚኒኬሽን ቢሮ በዚህ አደጋ ኢትዮጵያውያን መሞታቸውን ከኤብሮ ወረዳ ብቻ 16 ሰዎች እንደሚገኙበትና መርዶም ለቤተሰቦቻቸው እየተነገረ እንደሆነ አስታውቋል። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ዜጎች ወደ እነዚህ ወደ መካከለኛው ምስራቅ አገራት ለመሄድ የሚነሳሱበት አንዱ መንገድ የስራ እድል አግኝተው የራሳቸውን ኑሮ ለማሸነፍ ከሚያደርጉት ፍላጎት የመነጨ በመሆኑ ህጋዊና ትክክለኛ ሆነው እንዲሄዱ መንግስት መንገድ አመቻችቷል ብለዋል።
ከዚህ አኳያ በኢትዮጵያ መንግስት ደረጃ ከአረብ ኤምሬት፣ ከቀጣር፣ ከሳውዲ አረቢያ፣ ከጆርዳን እንደዚሁ የስራ ስምምነቶች ሌበር አግሪመንቶች ተደርገዋል። እንግዲህ የእነኚህ ሌበር አግሪመንቶች መኖርና ወደ ተግባር መቀየር ተቀምጠው ወደዚያ አካባቢ ለመንቀሳቀስ ዜጎች በሚፈልጉበት ጊዜ ህጋዊ የሆነውን የክፍያቸውን ሁኔታ፣ የአኗኗራቸውን ሁኔታ፣ የጤናቸውን ሁኔታ ችግርም ሲያጋጥም ችግር የሚፈታበትን አግባብ በሚገባ የሚያመላክት በመሆኑ በዚህ አይነቱ ውል አድርጎ መሄዱ የዜጎች እንቅስቃሴ የሚመረጠው ይሄ መንገድ ይሆናል። እንግዲህ በዚህ ስምምነት መሰረት የስራ ቅጥር ድርጅቶች ስራ የጀመሩ አሉ። መጀመሪያው ከሳውዲ አረቢያ ጋር ነው። በተለይ ሰው ወደ ሳውዲ አረቢያ በህጋዊ መንገድ ባተኞች መሄድ የሚችሉበት መንገድ ተመቻችቶ እንቅስቃሴዎች እየተደረጉ ነው።
የኢትዮጵያና የሳውዲ አረቢያ መንግስት እውቅና የሰጧቸው የስራ ቅጥር ተቋማት ስራቸውን መጀመራቸውንና ከአራት ቀናት በፊት የመጀመሪያዎቹ ህጋዊ ሰራተኞች ሳውዲ መግባታቸውን አቶ ነቢያት ተናግረዋል።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ 3 ሰዓት ከ33 ደቂቃ ነው አሁን አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኙናላችሁ። እንዲሁም ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አዱር ራዲዮ 94.3 ላይም በቀጥታ እንደመጣለን። እንዲሁም በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ዝግጅታችንንም አዳምጡ። አሁን የደረሰኝ ዜና እረፍት አላጠር ያለ በልዩ ልዩ ዲፕሎማሲያዊና የኃላፊነት ቦታዎች ሀገራቸውን ኢትዮጵያን ያገለገሉት አምባሳደር አያሌው ማንደፍሮም ባለፈው እሁድ በተወለዱ በ84 ዓመት ዕድሜያቸው አርፈዋል። አምባሳደር አያሌው በጊዜያዊ ወታደራዊ መንግሥት ዘመን በ1970ዎቹ ውስጥ በአሜሪካ የኢትዮጵያ አምባሳደር ሆነው አገልግለዋል። በ1978 ዓመተ ምህረት የደርግን ፖሊሲ በመቃወም ሥራቸውን ለቀዋል። ከዚያ ወዲህ ባለው ጊዜ በዋሽንግተን ዲሲ አካባቢ ኑሯቸውን አድርገው በተለያዩ ማኅበረሰባዊ ጉዳዮች ውስጥ ጉልህ የመሪነት ሚና ሲጫወቱ ቆይተዋል። አምባሳደር አያሌው ማንደፍሮ የመከላከያ ሚኒስትር፣ በውጭ ጉዳይ ሚኒስቴር በከፍተኛ የኃላፊነት ቦታዎች አገልግለዋል። በሶማሊያም የኢትዮጵያ አምባሳደር ነበሩ። ለአምባሳደር አያሌው ማንደፍሮ ነገ ሜሪላንድ በሚገኘው መድኃኔ ዓለም ቤተ ክርስቲያን የፍትሐት ሥርዓት ከተከናወነ በኋላ አስከሬናቸው ወደ ኢትዮጵያ እንደሚሸኝ ታውቋል። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሰዓቱን ዋና ዋና የዓለም ዜና ዳነች ታሰማናለች።
በሌተናንት ጀነራል ልዑል ፈሓድ ቢን ቱርኪ ቢን አብዱልዓዚዝ የሚመራ ከፍተኛ የሳውዲ አረቢያ ልዑክ ትላንት አስመራ ላይ ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝቶ ስለ ቀይ ባህር ቀጠና የጸጥታ ጉዳይ መነጋገራቸውን ሻዕባይት የተባለው የኤርትራ መንግስት ድረገጽ ገልጿል። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሜዲትራኒያን ባህር ላይ ፍልሰተኞችን ከአደጋ ለማትረፍ የሚንቀሳቀሱ ጀልባዎችና ሰዎች ላይ ከባድ ቅጣት ለመጣል የኢጣሊያ ፓርላማ ያሳለፈው ውሳኔ ያሰጋ መሆኑን አስታወቀ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሚጎበኟቸው በቅርቡ የጅምላ ቶክስ ከተከፈተባቸው 2 ከተማዎች አንደኛው የሆነውን ዳይተን ኦሃዮን እየጎበኙ ነው።
አመሰግናለሁ አዳነች ለአርዕስተ ዜናው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ቫስኮ ቮላሪች፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድናችሁ ያለ ነው ሰሎሞን አባትና
አዳነች ፍስሐዬ ነን።
ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ19ና በ25 ሜትር ባንድ የሚሰራጭላችሁ ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንገኛለን። ወደ ተከታዩ ቅንብር እናልፋለን። አሜሪካና ሕዝቧ
በዛሬው አሜሪካና ሕዝቧ ፕሮግራማችን የኖቤል የሥነ ጽሑፍ ተሸላሚ ጥቁር አሜሪካዊቷ ደራሲ ቶኒ ሞሪሰን ይታሰባሉ። አዘጋጅና አቅራቢ ቆንጅታየ።
ቢለቭድ፣ ሶንግ ኦፍ ሶሎመን እና በሌሎችም መጽሐፍቷ በቆዳ ቀለም ልዩነት በተዋጠች ሀገር ጥቁር አሜሪካውያን ማንነታቸውንና ነጻነታቸውን ፍለጋ የተጓዙባቸውን መንገዶች መርምራለች። ሰኞ ዕለት ማታ በአጭር ጊዜ ህመም በ88 ዓመቷ ያረፈችው ቶኒ ሞሪሰን። ቶኒ ሞሪሰን በቤተሰቧና በሚወዷት ጓደኞቿ ተከባ በሰላም ለዘላለሙ አንቀላፍታለች ይላል ቤተሰቧ ስለ ህልፈቷ ያወጣው መግለጫ። ቶኒ ሞሪሰን እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት የመጀመሪያ መጽሐፏን ዘ ብሉስት አይን ስትደርስ ወደ 40 ዓመት ዕድሜዋ ተቃርባ ነበር። ከዚያ በቀጠሉት 25 ዓመታት ለንባብ ባበቃቻቸው ሥራዎቿ የኖቤል የሥነ ጽሑፍ ሽልማት በመቀበል የመጀመሪያ ጥቁር ሴት የመሆን ታሪክ ተመዝግቦላታል። የኖቤል የሽልማት ኮሚቴ የራዕይ ኃይልና ቅንያዊ ውበት በተላበሱ ድርሰቶቿ የአሜሪካ እውነተኛ ተጨባጭ ታሪክ መሠረታዊ አካል ለሆነው ገጽታ ነፍስ የዘራች ሲል አክብሯታል። ድርሰቶቿ ራሳቸው ቋንቋ ናቸው ብሏል ኖቤል። ከዘር ልታላቅቀው የታተረችለት ቋንቋ ሲልም አድንቋታል። ለዚህ ታሪካዊ ሽልማት ስለ መብቃቷ ስትናገር
እኔም እንደ አብዛኞች ደራሲያን በሥነ ጽሑፍ ሥራዎቼ ለሽልማት ቦታ አልሰጥም፣ ያን አውቃለሁ። ይህን ሽልማት በማግኘቴ ግን ጥልቅና ያልተቋረጠ የደስታ ስሜት እንደፈጠረብኝ ነው የምነግርህ።
በመጽሐፍቷ በጥቁሮች ታሪክ ባሪያ ፍንገላና ዘረኝነት በግለሰቦች ህይወት ውስጥ የነበራቸውን ሚና መርምራለች። ገጸ ባህሪዎቿን በዲሞክራሲ ተመክሮ ጎዳናችን ነጻነት የተነፈጉት ስትል ነው የምትገልጻቸው። እንደ አውሮፓውያን አቆጣጠር በ1988 ከዚያ በቀደመው ዓመት ለንባብ አበቃችው ቢለቭድ በተሰኘው መጽሐፏ የፑሊትሰር ሽልማት ተሰጥቷታል። መጽሐፉ ታዋቂዋ የቴሌቪዥን ውይይት አስተናጋጅ ኦፕራ ዊንፍሪ በተዋናይነት የቀረበችበት ፊልምም ተሰርቶበታል። የቀድሞው ፕሬዝደንት ባራክ ኦባማን ጨምሮ ብዙዎች አሜሪካውያን በህይወት ያሉ የሀገራችን ደራሲያን ቁንጮ ሲሉ ያደንቋታል። ፕሬዝደንት ባራክ ኦባማ በ2012 በዩናይትድ ስቴትስ ለሲቪሎች ከሚሰጡ ሁሉ ታላቁ የሆነውን ፕሬዝደንታዊ የነጻነት ሜዳሊያ አበርክተውላታል።
ቶኒ ሞሪሰንስ ፕሮዝ ብሪንግስ አስ that kind of moral and emotional intensity.
ከቶኒ ሞሪሰን ድርሰቶች የሚፈልቁት ሞራላዊና ስሜት ኮርኳሪ ድምጸቶች ያላቸው ጥንካሬ በሌሎች ብዙ ጸሐፊዎች ያልተሞከሩ ናቸው። ቶኒ ቅንያዊ ውበት በተላበሱ ጥፍጥና ግልጽ ብለው ሁሉን አካታችም ጭምር በሆኑ ድርሰቶቿ ጥልቅ በሆነ መንገድ ነው አንባቢን የምትደርሰው።
ኦሃዮ ክፍለ ግዛት ሎሬን ከተማ የተወለደችው ቶኒ ሞሪሰን አባቷ የብረታ ብረት ፋብሪካ ወዛደር ነበሩ፣ እናቷ የቤት ሰራተኛ። ዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ ስትማር የአፍሪካውያንና ዊሊያም ፎክነርና ቨርጂኒያ ውልፍን ጨምሮ የእንግሊዛውያንና የአሜሪካውያን ድርሰቶችን አንብባለች። ከሁሉም በላይ የሥነ ጽሑፍ ሕይወቴ ላይ ተጽዕኖ ያሳደሩብኝ ግን ትላለች እንደ ኪንዋ ቼቤን የመሳሰሉ አፍሪካውያን ደራሲያን ናቸው። የመጀመሪያውን ታላቅ ትምህርት የቀሰምኩት ከኪንዋ አቼቤ Things Fall Apart ከሚለው ድርሰቱ ነው ስትልም በአንድ ወቅት ተናግራለች።
አመሰግናለሁ ቆንጅት፣ ድንቅ ዘገባ ነበር። ወደ ተከታዩ ቅንብር እናልፋለን። ዲሞክራሲ በተግባር
በአሁኑ ወቅት ኢትዮጵያ ውስጥ በጠቅላይ ሚኒስትር ጽህፈት ቤት ከሚዘጋጁ የውይይት መድረኮች ጀምሮ መንግስታዊና መንግስታዊ ያልሆኑ ድርጅቶች የተለያዩ መድረኮችን እየከፈቱ ናቸው። ተቃዋሚ የፖለቲካ ድርጅቶች የሚያሰናዷቸውም የቁጥራቸውን ያህል አይሆን እንጂ አንዳንዶቹ ተመሳሳይ መድረኮች ይዘጋጃሉ። ዛሬም አንድ አዲስ ፓርቲ ያዘጋጀውን የውይይት መድረክ መለስካቸው አማሃ ተከታትሎ ዘገባ ልኮልናል።
ነጻነትና እኩልነት ፓርቲ የተሰኘ አዲስ ፓርቲ ዛሬ ያዘጋጀው የውይይት መድረክ የኢትዮጵያን የፖለቲካ አጀንዳ አድማስ ማስፋት የሚል ርዕስ ያለው ነበረ። አራት የውይይት መነሻ ሐሳብ ለሚያቀርቡ ሰዎችም አራት የተለያዩ ግን ተያያዥነት ያላቸውን ርዕሶችም አድሏል። የፖለቲካ ፓርቲዎች፣ ዴሞክራሲና የፌዴራል ስርዓት ግንባታ በኢትዮጵያ፣ በኢትዮጵያ የፖለቲካ ትኩረት የተነፈጉ አጀንዳዎች፣ የአርብቶ አደሩ ልማት እንደማሳያ፣ የኢትዮጵያ ፖለቲካ አንኳር አጀንዳዎች እና የኢትዮጵያ የፖለቲካ የወደፊት ትኩረት አቅጣጫ በሚሉ ርዕሶች ላይ ነበረ የውይይቱ ሐሳብ አቅራቢዎች አጠር አጠር ያሉ ንግግሮችን ያደረጉት። የፖለቲካ ፓርቲዎች፣ ዴሞክራሲና የፌዴራል ስርዓት በኢትዮጵያ በሚለው ርዕስ መነሻ የመወያያ ሐሳብ የሰጡት ዶክተር ሲሳይ መንግሥቴ በአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ትምህርት ኮሌጅ የሰብአዊ መብቶችና ፌዴራሊዝም መምህር ናቸው። በሳቸው አመለካከት ባለፉት 27 ዓመታት በኢትዮጵያ ውስጥ ያለው ፖለቲካ ብሔር ተኮር ሆኖ ቆይቷል። ዜጋ ተኮር፣ ሐሳብ ተኮር፣ ርዕዮተ ዓለምን መሠረት ያደረገ ፖለቲካ ወደ ጎን ተገፍቷል ይላሉ። አሁን ያለው የሀገሪቱ ፖለቲካ የሚያጠነጥነው በብሔር በማንነት ዙሪያ ነው። በዚህም ምክንያት በአንድ በኩል የፓርቲዎች ቁጥር እየጨመረ፣ በሌላ በኩል ደግሞ ሐሳብ እየደከመ እንደመጣ ያብራራሉ። እናም ዋናው የአገሪቱ የፖለቲካ ችግር ነው ያሉትን በዚህ መንገድ ገልጸውታል።
ሐሳብ ተኮር ፖለቲካችን ተዳክሞ ብሔር ተኮር ፖለቲካችን በእጅጉ ተጠናክሮ ከአብሮነት ከአንድነት እና ተመሳሳይ ፍላጎት ያለን ሰዎች በሐሳብ በሰውነታችን ልናሟላው የሚገባውን ነገር ወደ ጎን እየተው በተወሰነ ማንነት ዙሪያ የማተኮር ነገር እናያለን። ስለዚህ ይሄ ለሀገራችን አንድነት፣ እድገት እና የሰለጠነ ፖለቲካ የራሱን አሉታ አስተዋጽኦ እያበረከተ መምጣቱን መመልከት እንችላለን።
ዶክተር ሲሳይ መንግስቴ ስለ ኢትዮጵያ የፌዴራል ስርዓትና ስለ ህገ መንግስቱ ችግሮችም አንዳንድ ነጥቦችን አንስተዋል። ካነሷቸው ነጥቦች መካከል ህገ መንግስቱን ለማሻሻል አንቀጽ ቢኖርም ላለፉት 25 ዓመታት ወይንም ህገ መንግስቱ ከጸደቀበት ጊዜ ጀምሮ አንድም ማሻሻያ ለመደረጉ የስርዓቱን ኢዴሞክራሲያዊነት እንደሚያሳይ ይጠቁማሉ። አለፍ ብለውም ይህን ህገ መንግስት ያረቀቁ ወገኖች ቅድሚያ የሰጡት ለሀገር መገንባት ሳይሆን ለመነጣጠል እንደሆነ በምሳሌ ያስረዳሉ።
ስለዚህ አሁን በፌዴሬሽን ምክር ቤት እውቅና ያገኙ 76 ብሔረሰቦች አሉ። 76 ክልል መመስረት ይችላሉ ማለት ነው። ኢትዮጵያ ውስጥ ማንም ሊከለክል አይችልም። ማንም ቢጮህ ሰሚ የለውም። አሁን የሲዳማ ጥያቄ የደቡብ ላይ አስር እንትን ጠየቀ ምናምን ብዙውን ሰው ያስደንቀዋል፣ ያስገርመው። እኔ ያስገርመኝ ምክንያቱም ህገ መንግስቱ ገና ሲቀረጽ ይሄን ብሎ ነው የተነሳው እና ለምንድን ነው የሚገርመን? ይሄን ማስቀረት የሚቻለው ህገ መንግስቱ ሲሻሻል ብቻ ነው። በመጨረሻ ማለት የምፈልገው ህገ መንግስቱ በየጊዜው እየተሻሻለ አሁን ያልናቸውን ችግሮችም ሌሎች ያላነሳዋቸው ችግሮች በርካታ ችግሮች አሉት። እነዚህን በአግባቡ ሊያካትት ሊይዝ የሚችለው እየተሻሻለ ሲሄድ ነው። በዛ መልክ መታሰብ፣ ፖለቲካችንም በዚህ መልክ መቃኘት አለበት። ዴሞክራሲያችንም እስከዚህ ድረስ እውነተኛ መሆን መቻል አለበት። አለዛ የውሸት ነው የሚሆነው የሚል መልክት ነው ያለ።
የኢትዮጵያ የፖለቲካ አንኳር አጀንዳዎች በሚል ርዕስ የመወያያ መነሻ ሀሳብ ያቀረቡት በፕሪቶሪያ ዩኒቨርሲቲ ደቡብ አፍሪካ መምህር የሆኑት ዶክተር መላኩ ተገኝም ህገ መንግስት መሻሻል አለበት በሚለው ሀሳብ ላይ የበኩላቸውን አክለው ነበረ።
ኮንስቲቱሽን ልክ እንደ መጽሐፍ ቅዱስ ወይም እንደ ቁርአን የማይነካ የማይገረሰስ የማይለወጥ ተደርጎ ተወስዷል። ማንኛውም ፖለቲካል ፌኖሜና በተወሰነ ደረጃ በተወሰነ ጊዜ ኤመርጅ የሚያደርገው በጊዜው ባለው በጊዜ በነበረው ሁኔታ ነው። ያ ሁኔታ ደግሞ ዘላለም ይኖራል ማለት አይደለም። ሁኔታዎች መቀየራቸው አይቀርም። ስለዚህ ሁኔታዎች ሲቀየሩ ህጎችም መቀየራቸው አይቀርም። ስለዚህ ኮንስቲቱሽንም ደግሞ መቀየር አለበት፣ ሊቀየር የሚችልበት ሁኔታ መኖር አለበት።
የኢትዮጵያ ፖለቲካ የወደፊት አቅጣጫ በሚለው ርዕስ ላይ አስተያየታቸውን የሰጡት የባንክ ባለሙያውና ቀደም ባሉት ዓመታት በኢትዮጵያ ፖለቲካ ውስጥ ንቁ ተሳታፊ የነበሩት አቶ ሙሼ ሰሙ ናቸው። አቶ ሙሼ ሰሙ በሀገሪቱ ውስጥ ስላለው ወይም እየታየ ስለሚገኘው የለውጥ ምንነትና ትርጉም ከስምምነት መድረስ አለብን ይላሉ።
የለውጥ ኃይል ነኝ ቢሎ ለውጥን አምጥቻለሁ የሚለው ኃይል ሌላ የለውጥ አጀንዳ እንዲመጣ አይፈልግም። ስለዚህ ግጭትን ሊጋብዝ ይችላል። አይ ለውጥ አልመጣም የሚለው ኃይል ደግሞ አዲስ የለውጥ አጀንዳ ኢንትሮዲውስ ማድረግ ስለሚፈልግ ሌላ ግጭት ይዞ ሊመጣ ይችላል ብዬ አስባለሁ። እና ይሄንን ወደኋላ ተመልምልሰን መመርመርና በቅጡ መፈተሽ አለብን። የወደፊት ህይወታችንን የተሻለ ለማድረግ ስንመኝ ማለት ነው። ቅድም እንዳልኩት ሁላችንም እንደ ሰው ፍላጎታችን ወይም መሰረታዊ መነሻችን የተሻለ ቁሳዊና ስነ ልቦና እርካታን ማግኘት ነው። ይህን ቁሳዊና ስነ ልቦና እርካታ ለማግኘት በምናደርገው ትግል ውስጥ የአንድነት አጀንዳው ቅድም እንዳልኩት ኢትዮጵያዊነት ብሎ የሚያራምደው የብሔር ፖለቲካ የሚያራምደውና የብሔር ፖለቲካን ደግሞ ሌሎችን በማግለል ላይ የሚያካሄደው ኃይሎች የሚፈጥሩት ግጭት የመነሻችንም የመድረሻችንም ወይም የግባችን ውጤት መለኪያ ይሆናሉ የሚል እምነት ነው ያለኝ።
የተነሱት ሀሳቦች አያሌና የተለያዩ ናቸው። የውይይቱን ሁለተኛ ክፍል በሌላ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ርዕስ እናልፋለን። ሴቶችና ቤተሰብ።
አራስ ልጅ ይዘው ለፓርላማ ስብሰባ የገቡ የኬንያ የምክር ቤት አባል ከስብሰባው በጥበቃ ሰራተኞች ታግደዋል። የምክር ቤቷ አባል ከፓርላማ እንዲወጡ ጠባቂዎች አስገድዷቸው ልጃቸውን ጡት ስላጠቡ መሆኑ ተገልጿል። ገልሞ ዳዊት ዝርዝር አለው።
የኬንያዋ ኮዋሌ ግዛት የፓርላማ አባል ዙሌይካ ሀሰን ዛሬ ህፃን ልጃቸውን ይዘው በመግባታቸው ከስብሰባ ታግደዋል። ፓርላማ ውይይት እያደረገ ባለበት ዙሌይካ ሀሰን የአምስት ወር ልጅ ህፃን ይዘው መደበኛ ጉባኤ ሊካፈሉ ሲሉ በጸጥታ ጠባቂዎች ከጉባኤው እንዲወጡ ተደርገዋል።
የስብሰባውን አዳራሽ እያቋረጣችሁ ያላችሁት ስርዓት እንድታከብሩ ጠይቃለሁኝ።
ተወካይዋ ከክስተቱ በኋላ ለጋዜጠኞች ሲናገሩ ድርጊቱ የሴቶች መብትን የሚጻረር ነው ብለዋል።
የማልቀርበት ጉዳይ ሆነብኝ። ስለዚህ ወይ ልጄን ይዤ መምጣት አለዚያም ከስራ ገበታዬ መቅረት ነበረብኝ። ስለዚህ ልጄን ይዤ ልሂድ ብዬ መጣሁ። የመረጠኝን ህዝብ ለመወከል ማለት ነው። ልጅ ስላለኝ መቀጣት የለብኝም። ልጅ መውለድ የተፈጥሮ ጸጋ ነው እኮ።
ሌሎች ሴት ፓርላማ አባላትም ድርጊቱን ተቃውመዋል። የሀገር ውጋ ውጪ መስሪያ ቤት በሴት ላይ እንዲህ አይነቱን እርምጃ ከወሰደ በሌሎች መስሪያ ቤቶች የሚሰሩ ሴቶች መብት ምን ያክል የተጠበቀ ነው የሚል ጥያቄ ያነሳ ነው ሲሉም ተደምጠዋል። የኬንያ ፓርላማ ኮሚሽን ከስድስት ዓመታት በፊት ልጅ ያላቸው ሴቶች የፓርላማ አባላት ልጆቻቸውን የሚያጠቡበትና የሚንከባከቡበት ክፍል እንዲያዘጋጅ በፓርላማ አባላት እንደ አውሮፓውያን አቆጣጠር ነሐሴ 2013 ተጠይቀው ነበር። ኮሚሽኑ ግን እስካሁን ውሳኔውን ወደ ተግባር አለመለወጡን ሴቶች ፓርላማ አባላቱ ተናግረዋል። በኬንያ ሕግ ሕፃን ልጅ ይዞ ፓርላማ መግባትን የሚከለክል ድንጋጌ ወይም ሕግ የለም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማጮች፣ የሴቶችና ቤተሰብ ዝግጅታችን ይቀጥላል። ይህ በእንዲህ እንዳለ ግን እናቶች ቤት ውስጥም ሆነ ሥራቸው ቦታ ላይ ሆነው ልጆቻቸውን እንዲያጠቡ የሚያበረታቱ ፖሊሲዎችን መንግሥታት እንዲያወጡ የተባበሩት መንግሥታት ድርጅት መክሯል። የዓለም የጤና ድርጅት፣ የመንግሥታቱ ድርጅት የሕፃናት አጣዳፊ ዓለም አቀፍ ድጋፍ ፋንድ ዩኒሴፍ እንደሚሉት የእናቶቻቸውን ጡት እየጠቡ ያደጉ ጤናቸው በተሻለ ሁኔታ የጠነከረና ሕይወታቸውም ውጤታማ ነው። የዓለም ጡት የማጥባት ሳምንት እየተካሄደ ከሚገኝባት ከጄኔቫ ሊሳ ሽላይን ያጠናቀረችውን ዘገባ ቆንጅታየ ለቤተሰብ ፕሮግራም እንደሚከተለው አዘጋጅተዋለች።
ሕፃናት ጡት እየጠቡ ሲያድጉ እናቲቱም ሕፃኑም መጠነ ሰፊ ጠቀሜታ እንደሚያገኙበት ነው የጤና ባለሥልጣናት የሚያስገነዝቡት። የሚያጠቡ እናቶች ኦቨሪ የሚባለው እንቁላል የሚፈጠርበት የሥነ ተዋልዶ ክፍል ካንሰር፣ የጡት ካንሰርና ለስኳር በሽታ የመጋለጣቸው ዕድል እንደሚቀንስ የጤና አዋቂዎች ይናገራሉ። ለሕፃናቱ ደግሞ የአጭር ጊዜም የዘለቄታም ጠቀሜታው ብዙ ነው። የእናት ጡት ወተት ለአንጎል ጤናማ እድገት ይበጃል። የሰውነታቸውን የበሽታ መከላከል አቅምም ያፈረጥምላቸዋል። ታዲያ በዓለም ዙሪያ ልጆቻቸውን ጡት የማያጠቡ እናቶች ቁጥር አነስተኛ የሆነው በበለጸጉት ሀገሮች እንደሆነ ነው የተባበሩት መንግስታት ድርጅት ያካሄደው አንድ ጥናት የሚያሳየው። እንዲያውም ሙሉ በሙሉ ጡት ብቻ ጠብተው የሚያድጉ ሕፃናት ከ25 ከመቶም ያንሳሉ በባለጸጎቹ ሀገሮች። ባለጸጋ ያልሆኑ ሀገሮች ለምሳሌ ሩዋንዳን የወሰደን እንደሆነ 90 ከመቶ ሕፃናቷ ጡት ጠብተው ነው የሚያድጉት። ሌሎች ሀገሮች ቡሩንዲ፣ ሽሪላንካ ወዘተ ደግሞ እስከ 80 ከመቶ ይደርሳሉ። የዓለም የጤና ድርጅት የሥነ ምግብ ክፍል ኃላፊ ሎረንስ ግራመር ስትሮን ለቪኦኤ በሰጡት ቃል የባለጸጎቹ ሀገሮች ልጆች የእናት ጡት እየጠቡ ቢያድጉ ምንኛ በተጠቀሙ ይላሉ።
Babies who are breastfed are actually less likely to become obese when they're older children. They have lower risk.
ጡት ጠብተው የሚያድጉ ልጆች ሲያድጉ ከመጠን በላይ የመወፈር ሁኔታ አይገጥማቸውም። በአራስነት በድንገት የመሞት እድላቸውም ይቀንሳል። ሊኪሚያ ለሚባለው የደም ካንሰርም እንዲሁ ያለመጋለጥ እድላቸው ከፍ ይላል። አነስተኛ ገቢ ባላቸው አገሮች ደግሞ የመተንፈሻ አካላት ለበሽታ አምጪ ተዋሲያን እንዳይጋለጡና ተቅማጥም በብዛት እንዳያጠቃቸው ይረዳቸዋል።
የእናት ጡት ጠብተው የሚያድጉ ልጆች ቢበረክቱ ይላል ጥናቱ፣ በየዓመቱ 823,000 ልጆችን ከመቀጨት መታደግ ይቻላል። በየዓመቱ 20,000 ሴቶች በጡት ካንሰር ሳቢያ ሕይወታቸውን እንዳያጡም ይከላከላል። አንድ የዓለም ባንክ ጥናት እንደደረሰበት ይላሉ የዓለም የጤና ድርጅቱ የሥነ ምግብ ኃላፊ፣ ጡት ማጥባት እንዲስፋፋ ለማበረታታት አቅምን ማዋል ትርፉ ብዙ ነው።
They estimated for every dollar that is spent to promote, protect, and support breastfeeding, $35 would be saved in
economic gains. ጡት ማጥባትን ለማበረታታት ለማመቻቸት ወጪ ለምትደረገው ለእያንዳንዷ ዶላር ከምጣኔ ሀብት እድገት አንጻር ሲመዘን $35 ትርፍ እንደሚገኝበት ይገመታል። በሌላ መልኩ ደግሞ በዓመት ሲሰላ እናቶች ልጆቻቸውን ጡት ባለማጥባታቸው በዓለም አቀፍ ምርታማነት ላይ $302 ቢሊዮን ኪሳራ ይደርሳል።
መንግስታት ለእናቶች ቢያንስ የ18 ሳምንታት ደመወዝ የሚከፈልበት የወሊድ ፈቃድ በሕግ በመደንገግ ጡት ማጥባትን እንዲያበረታቱና እንዲደግፉ የዓለም የጤና ድርጅትና ዩኒሴፍ የተባበሩት መንግስታት የሕፃናት መርጃው ድርጅት ተማጽኖ አቅርበዋል። አባቶችም በሕፃናት እንክብካቤ እኩል እንዲሳተፉ ለማበረታታት እንደ ሴቶቹ ሁሉ ፈቃድ እንዲሰጣቸው ድርጅቶቹ ያሳስባሉ። አሰሪዎች ወደ ሥራ ገበታቸው ለሚመለሱ ጡት የሚያጠቡ እናቶች ንጽህናው የተጠበቀ ገቢ ወጪ ሳይኖር እንደ ልባቸው ዘና ብለው የሚያጠቡበት ቦታ እንዲከለልላቸው ወይም ወተቱን አልበው በንጽህና የሚያስቀምጡበት ቦታ በማዘጋጀት መተባበር እንዳለባቸው ነው የተባበሩት መንግስታት ድርጅት መስሪያ ቤቶቹ የሚያሳስቡት።
አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አንዳንድ መረጃዎችንም እናካፍላችኋለን። አሁን የማጠቃለያ ዜናውን አዳነች ታሰማናለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሚጎበኟቸው በቅርቡ የጅምላ ተኩስ ከተከፈተባቸው ሁለት ከተሞች አንደኛው የሆነውን ዴይተን ኦሃዮን እየጎበኙ ነው። ዛሬ ከዋይት ሀውስ ቤተ መንግስት ከመነሳታቸው በፊት በመሳሪያ ቁጥጥር ላይ በጣም ጥሩ በሆነ ውሳኔ ላይ እንደርሳለን ብለው ነበር። ይሁንና መሳሪያ የሚገዙትን ሰዎች የጀርባ ታሪክ ማጥናት ያስፈልጋል የሚል እምነት ቢኖራቸውም ስለ መሳሪያ እገዳ የፖለቲካ ፍላጎት የለም ብለዋል ፕሬዚዳንቱ። በአፍጋኒስታን መዲና ካቡል በሚገኘው የፖሊስ ጽህፈት ቤት አጠገብ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 14 ሰዎች መገደላቸውን የሀገሪቱ ባለሥልጣኖች ገልጸዋል። ፓኪስታን ከህንድ ጋር ያላትን መላ የዲፕሎማሲያዊና የንግድ ግንኙነትን ዛሬ ከቀነሰች በኋላ በኢስላማባድ ከፍተኛ የህንድ ኮሚሽነርን አባራለች። ህንድና ፓኪስታን ይገባናል የሚሉት ካሽሚር ክልል የነበረውን ልዩ ቦታ ህንድ በመሻሯ ነው ፓኪስታን እርምጃውን የወሰደችው። ደቡብ ኮሪያ በግዛቷ ላሉት የዩናይትድ ስቴትስ ወታደሮች የወጪ ድርሻዋን ከፍ ለማድረግ መስማማቷን ፕሬዚደንት ዶናልድ ትራምፕ ጠቁመዋል። ትራምፕ ስለ ገንዘቡ ልክ ባይገልጹም ከሶል ስለ ገንዘብ ድርሻ ድርድር ተጀምሯል ብለዋል። ደቡብ ኮሪያ ግን ስለ ጉዳዩ የሚደረገው ንግግር ገና ይጀምራል ብላለች።
አመሰግናለሁ አዳነች ለማጠቃለያ ዜናው። ክቡራትና ክቡራን አድማጮች አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 29 ብር ከ06 ሳንቲም ተመንዝሯል ዛሬ። በነገራችን ላይ የኢትዮጵያ ብሔራዊ ባንክ ከሁለት ወራት በላይ ከዘለቀ ጊዜ በኋላ ዛሬ ዌብሳይቱን አድሷል። መረጃዎቹ ሁሉ አዳዲስ ናቸው። ከጥቂት ደቂቃዎች በፊት እንደተመለከትኩት የባንክ የመሸጫ ዋጋ 29 ብር ከ64 ሳንቲም ነው የአንድ ዶላር። የባንክ የመግዣ ዋጋ 29 ብር ከ06 ሳንቲም ነው። አንድ ዩሮ 32 ብር ከ54 ሳንቲም ነው። አንድ የእንግሊዝ ፓውንድ 33 ብር ከ85 ሳንቲም ነው። nbe.gov.et ላይ ብትገቡ 18 ምንዛሪዎችን የያዘ ዝርዝር ታገኛላችሁ። የወርቅ ዋጋ በዛሬው ተመን መሰረት የ24 ካራት 99.96 ከመቶ ጥራት ያለው 47 ዶላር ከ06 ሳንቲም ነው ግራሙ። በኢትዮጵያ ብር 1435 ከ84 ነው። የኢትዮጵያ ሜትሮሎጂ ድርጅት ባወጣው ትንበያ ነገ አዲስ አበባ ዝናባማ ትሆናለች። ሙቀቷ ከፍተኛው 18 ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። አበበ ቢቂላ ዛሬ 1924 ዓ.ም ተወለደ። ሻምበል አበበ በሕይወት ቢኖር ኖሮ ዛሬ 87 ዓመቱን አድምቀን እናከብርለት ነበረ። አበበ ቢቂላ እንኳን ተወለድክ። የኢትዮጵያን ስምና ክብር በዓለም ካገነኑ ሰዎችና ውጤቶቿ አንዱ ሆንክ። አበበ ቢቂላ የጥቁር አፍሪካ የድፍን ጥቁር ሕዝብ የመጀመሪያው የኦሊምፒክ የወርቅ ሜዳሊያ ባለቤት እንደሆነ ያስታውሳሉ። ለመላ ጥቁር አፍሪካ ማለት ነው። በመጪው ሰኞ የአበበ ቢቂላን ታሪክ ትንሽ ጠቀም አድርገን ማቅረብ እንሞክራለን። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባተና
አዳነች ፍስሐየንን አብራችሁን ስለቆያችሁ እናመሰግናለን።
ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣ ደህና ደሩ።
እስከ ፍጻሜው ከአስናቀች ወርቁ ጋር እንተዋችሁ። አንተን ያጣሁ ጊዜ ግራ ይገባኛል። ጤና ይስጥልን። በደህና አምሹ። በእኛ በኩል ጊዜ
ancora lì.